ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የአባይና የህዳሴ ጉዳይ የሰሞኑ ግለት ዓለም አቀፍ ጉዳይ እየሆነ ነው።
እኔ የምመለከተው ሶስታችንም የውሃ ሚኒስትሮች የሱዳን ግብፅም እኔም ሙያውን በደንብ እናውቃለን። በቀላሉ በቴክኒክ የሚፈታ ነው፣ ግን እናየው ሁልጊዜ ከድርድሮቻችን ጀርባ ውሳኔ የሚሰጠው በውሃ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግራል።
የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ከዓለም ባንክና የዓለም የገንዘብ ድርጅት የዋሽንግተን ዲሲ ቆይታቸው በኋላ አዲስ አበባ እንደገቡ ዛሬ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ይዘናቸዋል። ሰሞኑን ኢትዮጵያ ውስጥ የታየውን የ67 ሰው ሕይወት የነጠቀ ሁከት አዘል ሁኔታ አስመልክቶ ከተለያዩ አካባቢዎች የሰውን አስተያየት ይዘናል። እሁድ ጥቅምት 16 2012 ዓ.ም። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ሰሎሞን አባተ ነኝ የማስተናግዳችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ አጫጭር የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ቁጥር አንድ አሸባሪና የዋነኛው ጽንፈኛ ቡድን መሪ ተገደለ። የዩናይት ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ ባካሄደው ወታደራዊ ኦፕሬሽን ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን መሪ አቡበከር አልባግዳዲን በማስወገድ ከፍተኛ ብቃት የታየበት ዘመቻ አጠናቀቀ ሲሉ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ለአሜሪካ ሕዝብ በቴሌቪዥን ባሰሙት ንግግር አስታውቀዋል።
Last night the United States brought the world's number one terrorist leader to justice. Abu Bakr al-Baghdadi is dead. He was the founder and leader of ISIS.
ትናንት ምሽት አሜሪካ የዓለማችንን ቁጥር አንድ አሸባሪዎች መሪ ለፍርድ አቀረበች። አቡበከር አልባግዳዲ ሞተ ነው ያሉት ፕሬዚዳንቱ። በዓለም የመጨረሻው ጨካኝና አሰቃቂ የሽብር ምግባሩ የታወቀ አይሲስ መስራችና መሪ ነበር። አሜሪካ በሕይወት እጁን ለመያዝ አሊያም ለመግደል ለበርካታ ዓመታት ስታድነው የቆየችው ባግዳዲ በደህንነት አደጋ ደቃኝነታቸው አስተዳደሬ ከሚፈልጋቸው ግለሰቦች ዋናውና ግንባር ቀደሙ ነበር። የአሜሪካ ልዩ ወታደራዊ ኦፕሬሽን ኃይሎች ትላንት ሌሊት በሰሜን ምዕራብ ሶሪያ ፕሬዚዳንት ትራምፕ አክለውም አልባግዳዲ የታጠቀውን ፈንጂ ባፈነዳበት ወቅት የመሸገበት መተላለፊያ መደርመሱን ገልጠዋል። ባግዳዲ በፈነዳው ፈንጂ የሶስት ልጆቹንም ሕይወት እንዳጠፋ ትራምፕ ተናግረዋል። ስለ አሟሟቱም ሲናገሩ እንደ ውሻ እንደ ከሃዲ ሞተ ነው ያሉት ትራምፕ። ቁጥራቸው የበዛ የአልባግዳዲ ተዋጊዎች ሲገደሉና ሲማረኩ ከዩናይት ስቴትስ ኃይሎች በኩል ግን የሞተ ያለመኖሩን ተናግረዋል። ከዩናይት ስቴትስ ልዩ ወታደራዊ ኃይል ጋር በስፍራው በነበሩ ባለሙያዎች በባግዳዲ አስከሬን ላይ በተካሄደ የዲኤንኤ ምርመራ በእርግጥ የተገደለው አልባግዳዲ መሆኑን መረጋገጡንም ትራምፕ አመልክተዋል። የሆንግ ኮንግ ፖሊስ አልተሰጠውም ፍቃድ ሲል ተቃውሞ ሰልፍ በተነ። ሆንግ ኮንግ ላይ ለሳምንታት ያህል የተቃውሞ ድምፅ ሲያሰሙ የቆዩትን በብዙ ሺዎች የተቆጠሩ አፍቃሪ ዲሞክራሲ ሰልፈኞችን ለመበተን ፖሊስ በዛሬው ዕለት አስለቃሽ ጢስ ተጠቅመዋል። ሰልፈኞቹ በቻይና ቁጥጥር ስር ያለችው ከተማቸውን አስተዳደር በመቃወም ለወራት ባካሄዱት የተቃውሞ ሰልፍ ወቅት ተፈጽሟል ያሉትን የፖሊስ ህገወጥ የኃይል እርምጃ አስመልክቶ ያደረባቸውን ቅዋሜ ለመግለጥ ነበር ዳግም አደባባይ የወጡት። ፖሊስ ከበላይ ኃይል ተጠቅሟል የሚለውን ክስ ሰልፈኞቹን ለመቆጣጠር ከሚፈለገው ኃይል ውጪ አልተጠቀምኩም ሲልም ማስተባበሉ ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሶማሊያ በጽንፈኛው እስላማዊ ቡድን አልሻባብ ላይ የተጠነጣጠረ የዩናይት ስቴትስ ሰው አልባ አውሮፕላን ጥቃት የዕጣን ለቃሚዎችን መግደሉን የዩናይት ስቴትስ ወታደራዊ ኃይል በሶማሊያዋ በሰሜን ምዕራብ ፑንትላንድ ግዛት ባካሄደው ጥቃት ሁለቱን ሰላማዊ ሰዎች ገድሏል ሲሉ ለአሜሪካ ድምፅ የተናገሩት የአካባቢው የአገር ሽማግሌዎችና ከጥቃት የተረፉ ወገኖች ናቸው። በኢራቅ በብዙ መቶች ተቆጠሩ ሰላማዊ ሰልፈኞች ዛሬም በመንግስታቸው ላይ ጀመሩትን ተቃውሞ ቀጥለው በባግዳዱ የታሂር አደባባይ ወጥተዋል። ባለፈው ሳምንት በጀመረው የተቃውሞ እንቅስቃሴ ከፖሊስ ጋር በተደረገ ግጭት እስካሁን የ60 ሰው ህይወት መጥፋቱም ተዘግቧል። ከዚህ የተገኘነው መንግስቱን ሙሉ በሙሉ ለማውረድ ነው አለ አንድ ሰልፈኛ። የኢራቅ የጸረ ሽብር መቆጣጠሪያ መስሪያ ቤት በበኩሉ በዛሬው ዕለት ባወጣው መግለጫ እርምጃው መንግስታዊ ጥበቃ ለመስጠት ነው ሲል ተናግሯል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
አመሰግናለሁ አሉላ ለዓለም ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 16 2012 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው የምሽቱ ዝግጅታችን እንዘልቃለን። የካርዲናል ብርሃነ ኢየሱስ መልእክት። ለእርስ በርስ መተማመን ምንም አይነት ጥያቄ፣ ቅሬታና ተቃውሞ ቢኖር በሰለጠነና ምንም አይነት ጥፋት በማያደርስ መልኩ ሕግን ተከትሎ ማቅረብን ባህላችን እናድርግ ሲሉ ካርዲናል ብርሃነ ኢየሱስ ሱራፌል ጥሪ አሰምተዋል። ሊቀ ጳጳሳት ዘካቶሊካውያንና የእርቀ ሰላም ኮሚሽን ሰብሳቢ የሆኑት ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያን የወቅቱን ሁኔታ አስመልክተው ከትናንት በስቲያ ባስተላለፉት ስድስት ነጥቦችን የያዘ ሐዋርያዊ መልእክት ባለፉት ጥቂት ቀናት በተለያዩ የሀገራችን ቦታዎች በተለይ በኦሮሚያ ክልልና በተወሰኑ የአዳ የሞት አደጋ እንዲሁም መንገድ የመዝጋትና ንብረት የማውደም ሥራ በእጅጉ አሳዝኖናል ብለዋል። በንጹሐን ዜጎች ላይ የሚያው ልንቀበለው የማንችል ኢሰብአዊ ወንጀል እንደሆነ በአጽንኦት ልንገልጽ እንወዳለን ይልና የካርዲናል ብርሃነ ኢየሱስ መልእክት በመቀጠል በግለሰቦችም ይሁን በፖለቲካ ፓርቲዎች የሚተላለፉ መልእክቶች ምንም አይነት አንድምታ ቢኖራቸው ዜጎች በመቃወምም ሆነ በመደገፍ ጥያቄያቸውን በሰለጠነና ሌሎችንም በምንም አይነት መልኩ በማይጎዳ መንገድ መቅረብ እንደሚኖርባቸው ይመክራል። የካርዲናል ብርሃነ ኢየሱስ መልእክት አስከትሎም አንድን የፖለቲካ ቡድን ወይም አክቲቪስት መደገፍ፣ ሌላውን መቃወም በፖለቲካ ጫወታ ውስጥ ያለ ሂደት ነው። ነገር ግን የዘር ሐረግ እየመዘዙ ሰዎች ላይ ጥቃት ማድረስ በፖለቲካዊ ርዕዮተ ዓለምም ሆነ በሰብአዊነት ተቀባይነት የሌለው አካሄድ ነው። ከኢትዮጵያዊነት አስተሳሰብና እሴት፣ ከሃይማኖታዊ መርህ ፍጹም የወጣ ነው ብሏል። በሀገር ምጣኔ ሀብት ላይ ደርሷል ያሉት ኪሳራም እንዳሳዘናቸው በመልእክታቸው የጠቆሙት ካርዲናል ብርሃነ ኢየሱስ ሱራፌል በጸጥታ አካላት ላይም ወቀሳ ሰንዝረዋል። በቂ ዝግጅት አድርገው አመፅ ሕጋዊ ያልሆነ አካሄድ ሲሄድ በጊዜ በመቆጣጠር ሊያስቆሙ ባለመቻላቸው ኃላፊነታቸውን በብቃት እንዳልተወጡ ያመለክታል ይላል መልእክታቸው። ካርዲናል ብርሃነ ኢየሱስ ሱራፌል በተለይ ለወጣቶች ባስተላለፉት መልእክት ሀገራችን የሃይማኖት ሀገር እንደመሆኗ መጠን ከማናቸውም አመፅ እንድትርቁ በራሳችሁም ሆነ ሌሎች በሚያመልኩባቸው የእምነት ተቋማት ላይ ምንም አይነት ጥቃት እንዳትፈጽሙና ክቡር የሆነውን የሰው ልጅ ሕይወት የሚጎዳ ተግባር ላይ በመሳተፍ ሕሊናችሁን እንዳታጎድፉ አባታዊ ጥሪያችንን እናስተላልፋለን ብለዋል። ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን የእርቀ ሰላም ኮሚሽን ሰብሳቢ የሰሞኑ ሁኔታ ከመፈጠሩ ጥቂት ቀናት ቀደም ብሎ በአሜሪካ ድምፅ ስቱዲዮ ተገኝተው ያደረጉት ቃለ ምልልስ በዌብሳይታችንና በፌስቡክ ገጻችን ላይ ሰፍሯል። እንድታዳምጡት እጋብዛለሁ። በሁለት ቀናት ሁከት የ67 ሰው ሕይወት ጠፍቷል። በኦሮሚያ ፖሊስ ኮሚሽነር መግለጫ መሠረት የአካልና የዜጎችን ስነ ልቦና ጉዳት ጨምሮ ብዙ ውድመት ደርሷል። ለመሆኑ ሰው ምን ይላል? በየአካባቢው ያሉ ሪፖርተሮቻችን ወጣ እያሉ ጠያይቀዋል። ከአምቦ እንነሳ። ናኮር መልካ
ባለፈው ሳምንት ጥቅምት 12 እና 13 2012 ዓመተ ምህረት የፖለቲካ ታጋይና የዩኤምኤን ዋና ስራ አስኪያጅ አቶ ጃዋር መሐመድ ላይ ሊደርስ ነበር የተባለውን ጥቃት ተከትሎ በተደረገው የተቃውሞ ሰልፍ ለጠፋው የሰው ህይወትና ጉዳት ማዘናቸውን አንዳንድ የአምቦ ከተማ ነዋሪዎች እንዲገልጸዋል።
ታደሰ ቡሎ ተወልጄ ያደግኩት እዚሁ ከተማ ነው። ከኢህአዴግ ጀምሮ 20 ዓመታት ህይወት ሲጠፋ ነበር እዚህ ከተማ። አሁንም ባለው መንግስት ያው ሲሆን በጣም ያናድዳል። ለውጥ አድርገናል ቢባልም ያው ያለፈው ዘመን ነገሮች የተከሰቱ ነው። ወጣቶቹ ራሳቸው ያልተግባቡ ያልተስማሙበት ድርጊት ተፈጽሟል ብዬ አስባለሁ። ታጠቁ ኃይሎችም በየግላቸው ተስማምቶ ወይ ከመንግስት ጋር አካል ጋር ተስማምቶ ያደረጉት ነገር ነው። ያላም ብዙ ሰው ሞቷል፣ ብዙ ሰው ቆስሏል። ትዕግስት ማድረግ ነበረባቸው። ከትዕግስትም አልፎ ደግሞ ጭስ መተኮስ ነበረባቸው።
እኔ በግል የተሰማኝ ሁላችንም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ያው ሁላችን ያው እንደ በሀገራችን እንደ መኖራችን መጠን በተረጋጋ እንኳን በቃ በተረጋጋ መልኩ ብናስብ አንዱ ይሄ ነው ይሄ ነው ሳንባል በግሩፕ ስራ ሳይሆን ብንረጋጋ መልካም ነው ብዬ አስባለሁ።
ስሜ አቶ ለሊሳ ይባላል። በዚህ በአምቦ ዙሪያ ባለው እንደ ሀገሪቱም ባለው በኦሮሚያ ክልል በተለይ ያለው አስደንጋጭ ነገር፣ ለወደፊቱም እጅግ አስጊ ነገር፣ ወደፊቱ መቀጠል የሌለበት ነገር፣ የነፍስ እልቂት አደገኛ ነገር ነው፣ አስጊ ነገር ነው። በጣም ስሜትን የሚጎዳ ኃይል የሚያሳጣ ወደ ዜሮ እያሽቆለቆልን እንድንሄድ የሚያደርግ ነገር ስለሆነ ይሄ በአደገኛ ስሜት ነው የተሰማኝ።
አንዳንድ አካላት የተፈጠረውን ችግር የብሔርና ሃይማኖት መልክ ለማስያዝ ያደረጉት ጥረት ስህተት ነው ሲሉም አስተያየታቸውን ሰጥተዋል።
እንደ ሰው ራሱ ስታስር በሃይማኖት በብሔር በምናምን እንደዚህ ተገቢ አይደለም። በቃ አንተ ክርስቲያን ልትሆን ይችላል፣ እኔ ሙስሊም ሊሆን ይችላል፣ በቋንቋ አንድ ሊሆን ይችላል። እንግዲህ መገዳደል ይመጣል ማለት ነው። አንተ በቤታችን ውስጥ እኔ ወንድሙን እየገደልኩ እህቴን እየገደልኳት እንደዚህ አይነት ነገር። አሁን በቤተሰባችን ሶስት አይነት ሃይማኖት አለ፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት ምናምን። ስለዚህ ምን ሊሆን ነው ያለ ወደፊት አስቸጋሪ ነገር ስለሚሆን ይሄ ቢቀርና እንደ ድሮ በቃ ያለፈው አልፏል። ወደፊት የሚሆነው እግዚአብሔርን እየፈራን ብንሄድ መልካም። ሰላም በቃ ሰላም። ከሰላም የበለጠ ምንም ነገር የለም እኮ አየነው እኮ ሰሞኑ
ፖለቲካው ወደ ሌላ ቦታ ወደ ሌላ ነገር መቀየር የፈለጉ ኃይሎች ናቸው። እዚህ የተደረጉ ነገሮች የለም። የብሔርና የእምነት ግጭት አይደለም።
የሰው ህይወት ያጠፉም ሆኑ ጉዳት ያደረሱ ወደ ህግ መቅረብ አለባቸው ሲሉ አስተያየታቸውን ሰጥተዋል።
በህግ ደንቡ መሰረት የደህንነት እርምጃ፣ የዲሲፕሊን እርምጃ ያስፈልጋል፣ እጅግ በጣም ያስፈልጋል። አሊያ የሚቀጥል ክፉ ነገር አለ ማለት ነው። ይሄ አደገኛ ፓወር በአስር እጥፍ በመቶ እጥፍ ሊያድግ ይችላል። ክፉ ነው፣ ኔጋቲቭ ነው፣ ኪሳራ ነው። የህግ እርምጃ ያስፈልጋል በአጠቃላይ እና በማናቸውም ላይ በአገርን እያስተዳደሩም ቢሆን ሌላ ሳይድ ባሉት ሁሉ ላይ እርምጃ ያስፈልጋል። እያንዳንዱ መታረም በሚችልበት ሳይድ ላይ በሚመለከተው ሊታረም ይገባል።
ሲሰውት ብለሽ የጣፋ እንዴት ለምን ግድ ነው? አሁን ይሄ ከተማ መሀል ነው፣ ጫካ ውስጥ አይደለም፣ ጦርነት አይደለም። ህይወትን ያበላሸ ግድ ለፍርድ መቅረብ ግድ ነው እንደኔ ያሳ ማለት።
ለወደፊቱ መሰል ችግሮች የሚፈጠሩበት አጋጣሚ ካለም ሊፈታ የሚገባው በውይይት ነው ሲሉ ተናግረዋል። አስተያየት ሰጪዎቹ
ወደፊቱ በመነጋገርና በመተባበር አንዱ አንዱ በማክበር በመስማማት ከዚህ ያለፈ ነገር ብቻ ይከብዳል። ወጣቱ አሁን ስሜታዊ መሆን የለበትም። እንደኔ ማለት ነው። መንግስትን ቢረጋጋ ጥሩ ነው። መንግስት አሁን ለምሳሌ ቶሎ ብሎ ወጣት ጮኸ ብሎ መሳሪያ ምናምን መተኮስ ምናምን ተገቢ አይደለም። ወጣቱ ቢጮ ወይ ድንጋይ ቢወረወር ነው እግሬው ማብረዱ ተገቢ ነው ብዬ አስባለሁ።
እንደ ስሙ ሰላማዊ ነገር ሲደረግ በሰላም ማለቅ አለበት። ፖሊስ ደግሞ አጅቦ ሰላም በሰላም ማስከበር አለበት እንጂ ሰላምን በሰላም የሚጓዝን ሰው ወደ ጥል እንዲባባስ ማድረግ የለበትም የሚለው
ለአገሪቱ የወደፊት የደህንነት፣ የሰላም፣ የኢኮኖሚ የብዙ አቅጣጫ ለውጦች ወደፊት አገሪቷ ካላት የራዕይ የትኩረት አቅጣጫዎች አንጻር እያንዳንዱ የመንግስት አካል ባለስልጣን ሁሉ ሌላም ተቃዋሚ ወይም ተቃራኒ ፓርቲ ሁሉ ጨምሮ ሌላ ተጨማሪ ወገን ወጣ ባለ መልኩ ማለት ነው እያንዳንዱ ራሱን ወደ መስመር መመለስ መቻል አለበት። ወደፊት ልቀጥል ብሎ ማሰብ መቻል አለበት። መሀል ገብ ነገሮችን ማውጣት መቻል አለበት። ለምሳሌ እነዚህ አጋጣሚ ክስተቶች የተነሱ የፖለቲካ ውዝግቦች ወላልተፈለጉ ነገሮች ማምጣት አልነበረባቸውም፣ መምጣትም አልነበረበትም። ጉዳዩ በቀላሉ አቅሎ ማሳለፍ የሀገራችን አመራሮች ወደፊት አጋጣሚ ነገሮችን ለመፍታት በጠረጴዛ ዙሪያ መወያየት መቻል አለባቸው ተገቢም ነው። ለዚህ ጉዳይ መትጋት መጣር ዋጋ መክፈል መስዋዕትነትን ማድረግ መቻል አለባቸው። እጅግ በጣም ከልክ በላይ ከማስበው በላይ ዘግይቷል። እንደ ተራ ነገር የሚታለፍ አልነበረም። ሁለቱም ወገን ሌት ናቸው። ማረጋጋት የሚችሉት የአክቲቪስት አባላትም ራሳቸው የሆነ ነገር መናገር ነበረባቸው። ዘግይቷል እጅግ በጣም።
ተቃውሞን ተከትሎ በተከሰተው ግጭት አምቦን ጨምሮ በሌሎች አንዳንድ ከተሞች የ67 ሰዎች ህይወት ማለፉንና በርካታ ዜጎች መቁሰላቸውን የክልሉ ፖሊስ ኮሚሽን ለመገናኛ ብዙሃን መግለጹ ይታወሳል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
ናኮርን አመሰግናለሁ። ደሴ ላይ ደግሞ መስፍን አራጌ ተከታዩን ይዟል።
በአጼ ኃይለ ሥላሴ ዘመነ መንግስት በተማሪነት በደርግና በኢህአዴግ ስርዓት በመምህርነትና የፖለቲካ እንቅስቃሴ ተሳታፊነት የላቀ ሚና አድርገዋል። አስተያየታቸውን የሰጡኝ የደሴ ከተማ ነዋሪ ስሜ ቆየኝ ስላሉ ስማቸውን አልጠቀስኩም። በቅርቡ በአዲስ አበባ ዙሪያና በኦሮሚያ ክልል የደረሰውን ውጥረትና ተከትሎ የመጣውን ጉዳት እንዲህ ይመዝኑታል።
እንደ እውነት እንነጋገር ካል በተለይ በኦሮሚያ በአዲስ አበባና አካባቢ የሚካሄዱ ሁኔታዎች የዘርና የሃይማኖት አጀንዳ ለማስፈጸም የሚካሄድ እንቅስቃሴ እንደሆነ ነው አድርጌ የምወስደው። ማንም ሊገነዘብ እንደሚችለው የዚህ የዘርና የሃይማኖት አጀንዳን ይዞ የሚንቀሳቀስ መቋጫ ወደማይገኝለት ጦርነት የሚወስድ መሆኑን በዘመናችን የተከሰቱ ሀገሮችን ምሳሌ መውሰድ እንችላለን። አፍጋኒስታን፣ የመንም፣ ሶማሊያ፣ ሊቢያ፣ ሶሪያ የመሳሰሉትን መጥቀስ እንችላለን። በእነዚህ ሀገሮች እንኳ የተቀራረበ ዘርና ጎሳ ወይም ደግሞ አንድ አይነት ሃይማኖት ያላቸው ቢሆኑም ነገር ግን በመተላለቅና ሰይጣናዊ በሆነ መንገድ ብቻ ህይወትን የሚያጠፉበት መንገድ ነው ያየን ያለ ነው። በኢትዮጵያ ደግሞ ከዚህም ጋር የሚመሳሰል ለመሆኑ ንጹሐንን፣ ሽማግሌን፣ አማራ፣ ትግሬ፣ ኦሮሞ፣ ቤንሻንጉል፣ የደቡብ ህዝቦችን ሳይለይ ነው በሰሞኑ እልቂት እንኳን እንዳልቆ የተደረገው። ሰሞኑን በተካሄዱት እልቂቶች ላይ ወደ ሃይማኖትም ስንመጣ ቤተክርስቲያን ተቃጥሏል፣ መስጊድ ተቃጥሏል፣ ንጹሐን የሃይማኖት መሪዎች ታርደው ተገለዋል፣ በቤታቸው ቁጭ ብለው ያሉ አዛውንቶች ባላሰቡት ኃጢአታቸው ባልሆነ እንዲገደሉ ተደርጓል። ከዚህ የበለጠ ወንጀለኝነት በዚች ሀገር ላይ ሊኖርም ሊፈጠርም አይችልም።
የተፎካካሪ ክረናል
ሁሴን ደቶና እባላለሁ። የአፋር ህዝብ ፓርቲ የጽህፈት ቤት ኃላፊ ባለፈው አዲስ አበባ ከአክቲቪስት ጆሃር ጋር ተያይዞ በተፈጠረ ነገር እንደተከሰተ ሁላችንም የምናውቀው ነገር ነው። ነገር ግን እዛ ላይ የተከሰተው ነገር ምንድን ነው የሚለውን በውል ሁሉም ሰው የሚያውቀው ነገር የለም። ያ የሚመለከተው የመንግስት አካል አጣርቶ አስፈላጊ የሆነውን እርምት መውሰድ ያለበት የመንግስት አካል መውሰድ አለበት። በእኛ እምነት በወቅቱ የተከሰተው ነገር ለዚህ ሁሉ ችግር የሚያበቃ አይደለም። ነገር ግን የተለያዩ አካባቢ ላይ እንደዚህ አይነት ክስተቶች እንዲከሰቱ ከተከሰቱም በኋላ በቀላሉ በቁጥጥር ስር እንዳይውሉ እዛ ላይ እሳት የሚለኩሱ አካላት አሉ። እንደዚህ አይነት ክስተቶች በተፈጠሩ ቁጥር ሁሉም የማህበረሰብ አካል በተለይ ወጣቱ ወደ ረብሻና ወደ ነውጥ የምንሄድ ከሆነ ለሌሎች ኢትዮጵያ ላይ ሰላም እንዳይኖር፣ መረጋጋት እንዳይኖር አገሪቱ አሁን የጀመረችውን ያሎች አሉ ለእነሱ መሳሪያ መሆን ነው። ሁላችንም ይህንን ነገር በጥንቃቄ ማየት ይገባናል። ከለውጡ በተቃራኒ የቆሙና ለውጡ በእኛን ላይ ነው የመጣው ብለው የሚያስቡ እነዚህ አይነት ክስተቶች ላይ ቤንዚል በማርከፍከፍ የበለጠ ፍርሃት አልበኝነትና ነውጥ አገሪቷ ላይ እንዲፈጠር አሁን ያለው የለውጡ አመራር አገሪቷን መምራት አልቻለም የሚል አይነት ለማድረግ የሚፈልጉ አሉ። በግልጽ እየተደረገ ያለውን ነገር ሁላችንም እንታዘባለን። የሚደረጉ ፕሮፓጋንዳዎች አሉ። በተለያየ መንገድ የተደረጉ ያሉ እንቅስቃሴዎች አሉ። እኛ አሁንም የምናሳስበውና የምናስጠነቅቀው ሁሉም ኢትዮጵያዊ የፖለቲካ ፓርቲዎችም፣ አክቲቪስቶችም፣ ሌሎች አሁን የተጀመረው ለውጥ ከዳር እንዲደርስ በሰከነ መንገድ እያንዳ
በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ነኝ። ሚዲያ ተቋማት ነጻ እንዲሆኑ ይፈለጋል። ነጻ ሆነው በኃላፊነት መዘገብ ይችላሉ። ግን እንደዚህ አይነቱ አካሄድ እየተገደበ ያለ ይመስላል። አንደኛ በራሳቸው ተነሳሽነት ማነስ፣ በአቅም ማነስ ሄዶ ቦታው ላይ ዘግቦ አይቶ የአይን ምስክሮችን ጠይቆ የሚመለከተውን አካል ጠይቆ ዜናውን ሙሉ አድርጎ ማቅረብ ሲችሉ ለዛ ፍላጎት አይኖራቸውም፣ አቅም አይኖራቸውም። ይሄ ከውስጥ እናየዋል። ከውጭ ደግሞ ያንን ነገር ንስራ ቢሉ እንኳን አሁን ያለው ጅምላ እንቅስቃሴ ስጋት ውስጥ እየጨመረ ስለሆነ መስራት አልተቻለም። በቅርቡ እንኳን የእናንተን ጣቢያ ጋዜጠኛ አዳማ ላይ ተመትተዋል። የመንግስት ሚዲያ ወይም የህዝብ ሚዲያ ተቋማት ውስጥ የሚሰሩ ጋዜጠኞች የለውጡ ማግስት አካባቢ ጥሩ ነበረ፣ ብዙ ሰቆቃዎችን ችግሮችን ሲያሳዩ ነበረ። ለውጡ ከተጋመሰ በኋላ አሁን እስካለንበት ጊዜ ድረስ ግን ወደ ነበረው ሚናቸው የተመለሱ የመንግስትን ሀሳብ ብቻ የማንጸባረቅ ከበላይ ስልጣን የያዙ አካላት የሚያስቆጣ ነገር ከሆነ እሱን ደፍረው ያለመዘገብ፣ ቢዘግቡም ደግሞ እነሱን የሚያስደስት የተጎጂ አካላትን ድምጽ በአግባቡ ያለማካተት፣ ያጠፋው አካል ወደ መንግስት ወይም ከመንግስት ጋር ንክኪ ያለው ከሆነ ያንን ባላዩ ማለፍ ይታይባቸዋል። ግማሽ መንግስታዊ ግማሽ የግል የሆኑት ሚዲያዎች ደግሞ ትርፍ የማግኘት ፍላጎታቸውን ተጽዕኖ በማያሳድር መልኩ ተሸብበው አይነት ነገር የሚዘግቡበት ሁኔታ ይታያል። የውጮቹ ሚዲያዎች ነጻነታቸው ከሀገር ውስጥ ሚዲያው የተሻለ ቢሆንም ስቲል እነሱም ጋር የሚዘናይነት ችግር ይታያል። አሁን በባሌ አካባቢ የተከሰተው ግጭት የእናንተ ጣቢያ የዘገበው ዘገባ የሚዘናይነት ችግር እንደነበረው አድማጮች ሀሳብ ሲያንጸባርቁ ሰምቻለሁ። እና
ሚዛናዊ ሲሉ የማን አልተካተተ?
በመንግስት በኩል ያሉትን ሰዎች ብቻ ድምጽ በማንጸባረቅ የተጎጂዎችን ደግሞ ሀሳብ በነበረው ልክ ባለመዘገብ ክፍተት ፈጥሯል ብለው ቅሬታ ያቀረቡ ሰዎች አሉ። ናሽናል ሚዲያ ተቋማት ልክ እንደ አልጀዚራ የመሳሰሉት በተለይ ችግሩ በተከሰተበት ሰሞን ይደረግ የነበረው አዘጋገብ ወደ አንድ ወገን ያደሉ ነበሩ።
እናስ ውጥረቱን ለማርገብ ሰላሙን ለመመለስ ምን ይጠበቃል?
የኢትዮጵያ ህዝብ መንቃት አለበት። አያገባኝም ባይነቱ መቆም አለበት። ሁሉም በአንድ መሪ ላይ ብቻ ጣታችንን መቀሰር አይደለም። ሰሞኑን የሆነውን እንየው። በናዝሬትና በአዲስ አበባ አካባቢ በጅማ በተለያዩ ከተሞች የማያውቁ ህፃናትና ሽማግሌዎችን ወይም ደግሞ የሃይማኖት ተቋማትን እኮ እናጠፋለን ብለው ሲመጡ አይ ይሄማ የህዝብ ነው ይሄማ የሃይማኖቴ ነው ብሎ ህዝብም ራሱን አደራጅቶ ሊጠብቅና እነዚህን ሰዎች ቢቻል ማስተማር መቻል አለበት።
ለውጡ ከተጀመረ ማግስት ጀምሮ የተለያዩ ሀገራችን ክፍል ውስጥ ሰላም እንዲደፈርስ፣ ጸጥታና መረጋጋት እንዳይኖር የተለያዩ ጥረቶች ሲደረጉ ቆይቷል። ከዛሬ የለውጡ አመራር ይሄንን ሁሉ ተሻግሮት ዛሬ ላይ ደርሰናል። ከዛ ባሻገር እንደዚህ አይነትን ክስተቶች ተንተርሰው በህዝባችን መካከል የሃይማኖትም የብሔርም የተለያዩ ግጭቶችን ለመፍጠር የሚሞክሩ አካላት አሁንም ቢሆን መንግስት ተጠያቂ ሊያደርጋቸው ይገባል። በተለይ አሁን ሰሞኑን በተፈጠረው ክስተት የሰው ህይወት ያጠፉ፣ ንብረት ያወደሙ፣ አካል ያጎደሉ አካላት ተጣርቶ ለህግ መቅረብ ይኖርባቸዋል። የህግ የበላይነት መረጋገጥ አለበት። ይሄ ብዙ ጊዜ የተባለ ነገር ነው። ኦፍኮርስ መንግስት ሚዛናዊ ለመሆን እየሞከረ ያለበት ሁኔታ አለ። ነገር ግን የህግ የበላይነትን የማረጋገጥ ሂደት ላይ ያለው ልልነት እነዚህ ከለውጡ በተቃራኒ የቆሙ አካላት በተሳሳተ መንገድ እንዲረዱት እና መንግስት ህግ የማስከበር አቅሙ ደካማ እንደሆነ እና ልፍስፍስ እንደሆነ አድርገው እንዲያስቡ አድርጓል። ስለዚህ ህግ የማስከበሩ ሂደት በደንብ ሊረጋገጥ ይገባል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ ብላችሁ ተከተሉን፣ ተነጋገሩ። ከዚሁ ከሰሞኑ የሁከት ሁኔታ ጋር ተያይዞ መቀሌ ላይ ምን አስተያየት አለ? ምን ሐሳብ አለ? ሙሉጌታ አጽባህ አነጋግሯል አንዳንድ ሰዎችን። ወደዚያው እንሻገር።
በኦሮሚያ ክልል ባለፉት ቀናት ስለተፈጠረው ጉዳዮች አስመልክቶ አንዳንድ የመቀለ ከተማ ነዋሪዎች አስተያየት ጠይቄያለሁ። ሶፋንያስ ዳርጌ የከተማዋ ነዋሪ ነው። መንግስት ይፋ እንዳደረገው ባለፉት ቀናት በተፈጠሩ ግጭቶች የ67 ሰዎች ህይወት አልፏል። ይህም በጣም የሚያሳዝን ክስተት ነው ብሏል። ችግሩ እንዲፈጠር ያደረጉ አካላትም ኃላፊነት ሊወስዱ ይገባል በማለት ተናግሯል።
በጣም ያሳዝናል። ምንም ጥያቄ የለውም። ማለት እንዴት ነው በሁሉም ወገን የሬስፖንሲቢሊቲ የማይሰማቸው ሰዎች ናቸው ይህንን ያደረጉ ብዬ ማምነው። በጣም ያሳዝናል። ክሊር የሆነ ወይ ደግሞ ኮንክሪት የሆነ ኤቪደንስ የለም። ለምሳሌ ጃዋር ያለው ነገር አለ ሪሊ ነው ወይ ዊዶን ነው የምናውቀው ነገር የለም። ግን አትሊስት ግን በመንግስትም በኩል ኢሪስፖንሲብል የሆነ ነገር ነው ያደረገው ማለት ነው። ጃዋር ደግሞ ሌላ ኢሪስፖንሲብል መልስ ማለት ነው። ስለዚህ በመሀል ሳሩ ነው የተጎዳው፣ ህዝቡ ነው የተጎዳው በመሃል ስለዚህ መንግስት ራሱ ኋላ ጠቅላይ ሚኒስትሩ ያወጡት መግለጫ ራሱ ማለት የጎረቤት ሀገር መግለጫ እስኪመስል ድረስ ነው እንደዛ አይነት ነገር ነው እኔ ተሰማኝ።
ሌላው የመቀለ ከተማ ነዋሪ አሸናፊ ወልዱ የተባለም ተመሳሳይ ሐሳብ አለው።
ይሄን ሁሉ ግርግር ማየት ይችላል እንግዲህ የሰዎች ህይወት ማለፍ ይችላል በተክርስቲያኖችም መስጊዶችም መቃጠል ይችላል ሀገሪቱ እስከ እርስ በርስ ጦርነት በሚመስል መንገድ ሁላ የሄደበትም መንገዶችም አይተናል። እንግዲህ ሁሉ ነገር የተፈጠረው እኔ በኔ ሐሳብ መንግስት ያውሳኔ በማስተላለፉና ያ ነገር እንዲፈጸም በማድረጉ ተጠያቂ መንግስት የሚል ሐሳብ አለኝ። እንደ ግለሰብም እንደ አንድ አክቲቪስትም እንደ የለውጥ አንቀሳቃሽ ነኝ ባይም ጀዋር በከሄድን ያ ነገር ያረገበት መንገድና ያ ማስተላለፉ አንድ ነገር ለራሱ ድህነት አስቦ ያረገውን ነገር ተቀባይነት ያለው ሆኖ ግን ከዛ በኋላ ቢያንስ እንኳን ነገር ይሁን ለማረጋጋት የሄደበት መንገድ ግን ለኔም በጣም ትንሽ እንዲሰማኝ ያርጉኛል። ጠቅላይ ሚኒስትሩ መግለጫ ለኔ በጣም አሳፋሪ ነው። ይሄ ሁሉ ሰው የሞተበት ነገር የተፈጠረበት መንገድ ይያለ እንደዚህ አይነት ማለት ጥራሽ ህግን ወደ ማስከበር መከድ እየተገባ የሚጠየቀውን ሰው መጠየቅ እየተገባ ጥፋት ለፈጸሙት ሰዎችን ደግሞ በህግ አንጻር መፍትሄ መስጠት እየተገባ እንደዚህ አይነት መግለጫዎች ተደብስብሶ ሊያልፍ የሚችል መግለጫዎች ጥራሽ በተጎዳው አካል ስላቅ በሚመስል መንገድ መግለጫ በመተላለፉ በጣም ለኔ በጣም አሳዛኝ ነገር ነው።
በትግራይ ክልል ካሉ የፖለቲካ ፓርቲዎች አንዱ የባይቶና ፓርቲ አስተባባሪ የሆኑት አቶ አብርሃ ኃይለዝጊም ይህ ችግር እንዲፈጠር ያደረገው መንግስት ነው ለዚህም ኃላፊነት ይውሰድ ብሏል።
በግልጽ ከአንድ ቀን በፊት በፓርላማ ቀርቦ ሁለት ዜጋ ፓስፖርት የያዙ ሰዎች ሚዲያ ተቆጣጥረው እየበጠበጡ እንደሆነና እስከዚህ ታግሰናል ካሁን በኋላ ግን ትግስት እንደማናደርግ ብሎ መግለጫ ሰጥቷል። ከዘ ኔክስት ዴይ ይሄን መደረጉ ከአንድ ቀን በፊት የተናገረው አብይ አህመድ ምን ሊያርግ ይችል እንደነበረ በፓርላማ ነግሮናል። በግልጽ መንግስት ጠቅላይ ሚኒስትሩ ራሱ የተናገረው ወስጄ ስለዚህ ተጠያቂው አብይ አህመድና መንግስቱ እንጂ ለመከላከል እንዳይታሰር ወይም እንዳይሞት እንዳይገደል ለመከላከል ያደረገ ጆሃር አይደለም ተጠያቂም አድርገው ነው።
ይህ ችግር በዘላቂነት እንዲፈታ የህግ ልዕልና ማስከበር ቅድሚያ ሊሰጠው ይገባል ብሏል። አሸናፊና ሶፋንያስ ሐሳባቸው ተከታትሎ ይቀርባል።
ዋናው ጉዳይ የህግ በላይነት ነው መከበር ያለበት። ሁሌም የህግ በላይነት ካለ ህዝቡን በደህንነት ተጠብቆ መሄድ የሚችልበት መንገድ ይፈጠራል። እና ትልቁና ዋናው ጉዳዩ አሁንም መንግስት ማድረግ ያለበት እንደሚመስለኝ የህግ የበላይነትን አጥብቆ መስራት አለበት። ከህግ የበላይነት ካልተሰራ ሁሌም ህዝቡ በስጋት ይኖራል። በስጋት ያለው ህዝብ ደግሞ ነገ ለሚፈጽመው ነገር ኃላፊነት ወሳጅ እስከሌለ ድረስ ወደ እርስ በርስ ግጭት ውስጥ የምንሄድበት መንገድ ከፍተኛ የሆነ ይመጣል ማለት ነው።
ኃላፊነት ወይ ተጠያቂነት ሊሰማው የሚገባው ነገር ከመንግስት በላይ ያለው አማራጭ ጎረቤትህ ነው የሚበልጥብህ። ስለዚህ እያንዳንዱ ሰው ሪስፖንሲብል መሆን አለበት ማለት ነው። ቢያንስ ዛሬ የሚጻፍ የሆነ በሁሉም ወገን ላይ ያለው በተለይ ማህበራዊ ሚዲያ ላይ የሚናፈሱት ወሬዎች ናቸው አሁን እንደ ቤንዚን እንትን እያቀጣጠሉት ያሉት እና አትሊስት እነሱ ሪስፖንሲብል ቢሆኑ።
አቶ አብርሃ በበኩላቸው የስልጣን ሽኩቻ እየታየ በመሆኑ በቀጣይ ለሀገርና ህዝብ ቅድሚያ መስጠት ያስፈልጋል በማለት ተናግሯል።
ስለዚህ የስም ማጥፋት ዘመቻ ጀምሯል በፓርላማም በግልጽ እንደተናገረው። ከዛ ቀጥሎ አብይ ለስልጣኑ የሚደራደረው ኃይል ሲመጣ እንደማይምርና እንደማይደራደርም በተለያየ ጊዜያት እንደገለጸልን ይታወቃል። ስለዚህ ይሄ ከስልጣን አልፎ ወደ ህዝብና አገር ሰከን ብሎ ህዝብና አገርን አስቀድሞ ማሰብ ያለበት ይመስለኛል ጠቅላይ ሚኒስትሩ እና መንግስታቸው።
ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታን አመሰግናለሁ። ወደ ደቡብ ስንዞር ዮናታን ዘብዲዮስ ሐዋሳ ላይ አለ።
በኢትዮጵያ ወቅታዊ ሁኔታዎች ላይ የአሜሪካን ድምጽ ራዲዮ ከደቡብ ክልል የተለያዩ ከተሞች የተለያዩ የህብረተሰብ ክፍሎችን ሀሳብ አሰባስቧል። የሐዋሳ ነዋሪና የፖለቲካ ሳይንስ ምሁር የሆኑት አቶ ደየሙዳሌ ኢትዮጵያ ውስጥ አሁን የተፈጠረ ባለው ነገር ማዘናቸውንና እንደ ሀገረ መንግስት ኢትዮጵያ ባቸውን የተናገሩት
እኔ አሁን ያለው ሁኔታ በጣም አሳዛኝ ሁኔታ ነው። በአንድ በኩል በቃ ኢትዮጵያ ፌይልድ ስቴት ልትሆን የሚል ስጋት አለኝ።
ብሔርና ሃይማኖትን መሰረት በማድረግ የሚደርሱ ጥቃቶችን መንግስት ማስቆም አልቻለም፣ በቂ እርምጃም አልወሰደም ነው ያሉትም። በመሆኑም የመንግስት ባለስልጣናት ጭምር በዚህ ጉዳይ በህዝቡ ላይ የደረሰ ባለው ጥቃት ተጠያቂ መሆን አለባቸውም ነው የሚሉት።
የመንግስት አክሽን የሚመጣጠን አይደለም፣ ከመጠን በታች ነው የሚልም ነገር አለኝ። አሁን የነበረን ተስፋ በሙሉ እንዴት ነው በአመራሩ መጀመሪያ ካለኝ እንዲሁልም የኢትዮጵያ መንግስት የጸጥታ ኃይሎች በቂ አቅም አላቸው እንዲህ አይነት ነገር የማስቆም የሚል እምነት አለኝ። ነገር ግን አክት አላደረገም። ሁለተኛ አምና ጀምሮ በተካሄዱ በተለይ እንደዚህ ብሔርና ሃይማኖትን ታርጌት አድርገው ለተፈጸሙ ወንጀሎች ወንጀለኞችን ተጠያቂ አድርጎ በህግ ፊት ያቀረበ አሁንም የማድረብ አዝማሚያ ያለው አይመስልም የሚል አቋም አለኝ። ይህ ከሆነ ደግሞ ይሄ የለውጥ አመራር ሌጂትሜሲ ያጣል። እኔ ጀምሮ ብዙዎቻችን የነበረንን ድጋፍ የመከተል ጥርጣሬ አለን። በቃ ከዚህ በኋላ አክሽን ካልወሰደ ኢሚዲየትሊ ተጠያቂዎችን በጣም ግልጽ ነው፣ ብዙ ቦታ በሃይማኖትና በብሔር ላይ አትኩሮ ነው ወደ ጄኖሳይድ ነው እያደገ ያለውና አክሽኑ በጣም በጣም በቃ ቸልተኝነት በጣም ይታያልና ተጠያቂነት በባለስልጣናት ላይ መኖር አለበት የሚል አቋም ነው ያለኝ።
የጋሞ አካባቢ ህዝብ በተለይም የአርባ ምንጭ ከተማ ተወላጆች ባለፈው አመት በቡራዩ የተፈጸመባቸው ጥቃት ቁስል ሳይደርቅ አሁንም በአዲስ አበባና በአዲስ አበባ ዙሪያ በተፈጸመው ጥቃት ሰለባ መሆናቸውን የተናገሩት የአርባ ምንጭ ከተማ ነዋሪ የሆኑት አቶ ወንዳፍራው ከተማ ናቸው። ወንጀለኞች ለቅርብ መቅረብ አለባቸው የሚለው ሀሳብ የእሳቸውም የጋሞና የአርባ ምንጭ ከተማ ነዋሪዎችም ሀሳብ መሆኑን ተናግሯል። መንግስት የህግ የበላይነትን ለማስከበር ተጠናክሮ መስራት አለበት የሚሉት አቶ ወንዳፍራው የመንግስት ዝምታና ይሉንታ ይመስለኛል የሚሉት ለዘብተኝነት አስፈላጊ አይደለም ብሏል።
አንደኛ አሁን እየተፈጠረ ያለው ሁኔታ በጣም አሳሳቢ ደረጃ ላይ መሆኑን ነው እንደ ፐርሰናሊም ያለው ሁኔታ የሚገነዘበው። አንደኛ መንግስት ለዚህ ጉዳይ አስፈላጊውን የዜጎችን ደህንነት ከማስጠበቅም ረገድ የህግ የበላይነትን ከማስጠበቅ አንጻር አጠንክሮ መስራት እንዳለበት ነው የሚሰማኝ። ምክንያቱም አሁን በየጊዜው አንዱ ሽረብ አንዱ ወቅት እየቀየረ የሚከሰቱ ክስተቶች ዜጎችን ስጋት ላይ ስለጣለ አሁንም መንግስት በዚህ ጉዳይ ላይ ትኩረት ሰጥቶ የዜጎችን በነጻነት የመንቀሳቀስ የመኖር መፍታቸውን እና የህግ የበላይነትን ማስከበር መቻል አለበት ነው የሚለው። በእርግጥ ይህ መንግስት ላይ ብቻ የሚጣል ብቻም ሳይሆን ሌላውም ነዋሪው የኢትዮጵያ ህዝብ መረጃዎችንም በመስጠት እነዚህ እኩይ ተግባራት የሚያራምዱ አካላትን በጋራ በመሆን የመታገል ሁኔታዎች ሊኖሩ ይገባል።
የወላይታ ሶዶ ከተማ ነዋሪ የሆነችው ወጣት የውዳር ፋንቱ በአገሪቱ ወቅታዊ ሁኔታ ጥርጣሬ ውስጥ መግባቷና ወንጀለኞች ላይ መንግስት ዝምታ መምረጡ ውስጣችን እየጎዳ ነው የሚገኘው፣ ጠቅላይ ሚኒስትሩ ከሀገር ሲወጡ እግራቸውን ተከትሎ በህዝብ ላይ የሚፈጸሙ ጥቃቶች ግራ ጋብቶኛልን ብላኛለች። በመደመር ስሌት እየተቀነሱ ያሉ ህዝብ ቁጥርም ብዙ ነው ነው የምትለው። የህዝብ ፍላጎትን በማድመጥና የራስን ሀሳብ በማካተት መንግስት ሁሉንም ህዝብ እኩል በማየት እርምጃ መውሰድ አለበትም።
ከመንግስት አንጻር ሲታይ መንግስት ትንሽ ለዘብተኛ የሆነበት ነገር አለውና ያ ነገር በጣም ውስጤን በጣም አሳዝኖ አሁን ላይ ያለው ነገር በጣም ያስጠላል። ውስጣችንን ሁሉም ኢትዮጵያዊ በብዛት እንትን ያለ ነው ማለት ውስጡ የተጎዳ ነው። የሆነ ብሔር የበላይነት የሚታይበት በጣም ያስጠላ አይነት ነገር ያለበት ነው እና በጣም ከብዶናል። ከአቅማችንም በላይ ነው።
በዲሞክራሲ ስም እየተነገረ ያለውን ነገር ግን ዲሞክራሲ መልክ የሌላቸው ነገሮችም መንግስት ማስቆም አለበት ነው ያለችው። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም።
አመሰግናለሁ ዮናታን። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ክቡራትና ክቡራን፣ ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የተከበራችሁ አድማጮች፣ በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ድንቅ ድንቅ ዘገባዎችን ይዟል። የአባይና የህዳሴ ግድብ ጉዳይ ዓለም አቀፍ አጀንዳ የሆነ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢትዮጵያን የሱዳንና የግብፅ የውጭ ጉዳይ ሚኒስትሮችን ዋሽንግተን ዲሲ ላይ እንዲሰበስቡ ለገንዘብ ሚኒስትራቸው ስቲቨን ምኑቺን ኃላፊነት ሰጥተዋል። ከዚህ ጋር ለተያያዘ ሳይሆን ለሌላ ተልዕኮ ዋሽንግተን ላይ የነበሩትን የኢትዮጵያን የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለን ከዋሽንግተን እንደተመለሱ ማምሻውን በስልክ አግኝቼ አነጋግሬ ነበር። የሦስተኛ ወገን አደራዳሪን ሐሳብ ሲቃወሙ የቆዩት ኢትዮጵያና ሱዳን አሁን የዩናይትድ ስቴትስን በተለይ የፕሬዚደንት ዶናልድ ትራምፕን ግብዣ ተቀብለው ይሆን?
የሦስተኛ ወገን አደራዳሪ በኢትዮጵያ በኩል ተቀባይነት የለውም። ገና ቴክኒካል ጉዳዮችን አልጨረስንም። አብዛኛው ያሉ ልዩነቶች ቴክኒካል ጉዳዮች ናቸው። ነገር ግን አንተ እንዳልከው ንግግር አድርገውም እንደሆነ ላጥም ሁለቱ ፕሬዚዳንቶች። ነገር ግን ድርድር መቼም የሚደረገው ሁሉም ተደራዳሪ አካል እንደራደር በዛ መልክ የሚል ተመሳሳይ አቋም ሲኖረው ነው። በኢትዮጵያ በኩል ግድብ እየሰራ ነው ያለ ነው እኛንም። ይህ ግድብ ደግሞ በታችኛው የተፋሰስ ሀገሮች ላይ ጉልህ ተጽዕኖ እንደማያሳድር ግልጽ አድርገን ያንኑ መተማመን ለመፍጠር ሁለቱን ሀገሮች ወደ እኛ ጋብዘን የተለያዩ ውይይቶችን አድርገናል። የግድቡ የውሃ ሞላልና ወደፊት የውሃ አስተዳደር ጉዳዮችን የሚመለከት እየተወያየን ያለ ነው። በቅርቡ መሪዎቻችን የኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይና አልሲሲ ራሽያ ላይ ተገናኝተዋል እና የሰጡት አቅጣጫ አለ። ያም ምንድን ነው? የቴክኒካል ጉዳዮች በቴክኒካል ትራክ እንዲጠናቀቁ፣ ሌሎች የፖለቲካ ጉዳዮች ምካሉ ደግሞ በፖለቲካ ለመወያየት የሚል ስምምነት ላይ ደርሰው ያን እንግዲህ በቅርቡ ቴክኒካል ዲስከሽኑ ይቀጥላል ማለት ነው። ያም ማለት የውሃው አሞላል የመጨረሻ መስማማት የምንችለውን ለመስማማት፣ ልዩነቱን ካሉ ልዩነቱን ወደ መሪዎቹ የማምጣት ሂደት እንከተላለን ማለት ነው። ግብዣ ስለተባለው በእርግጥ ግብዣው የተላከ ይመስለኛል ውጭ ጉዳይ ሚኒስቴር እኔም ሰምቼዋለሁ። ነገር ግን ያ ሊኖር የሚችለው በውስጡ የማደራደር ሳይሆን ሶስቱን የውጭ ጉዳይ ሚኒስትሮች አንድ ላይ ማምጣት ጉዳይ ይሆናል እና በኢትዮጵያ በኩል ከቴክኒካል ትራክ የሚወጣ አስቸጋሪ ነገር አለ ብለን አናምንም።
ስለዚህ ዋሽንግተን ላይ በመጪው ረቡዕ፣ መጪው ማለት የወዲያኛው ሳምንት ረቡዕ ነው፣ ጥቅምት 26 ነው የተባለው፣ ይደረጋል ለተባለው ስብሰባ ኢትዮጵያ ግብዣውን ተቀብላለች ማለት ነው።
የመቀበልና የመሳተፉን ጉዳይ በእርግጥ አላውቅም። ገና ትናንት ነው የመጣሁት። ትናንትም ፊልድ ነበርኩኝና ኮንሰልቴሽን አላደረግንም እና በቅርቡ የምናውቅ ይሆናል። ተሳትፎ ግን የድርድር አሳች ተብሎ ሊወሰድ አይችልም። ሶስቱን ውጭ ጉዳይ ሚኒስትሮችን ለውሃን ብለ ማምጣት ሊሆን ይችላል እንጂ በሌቶች እንግዲህ ደብዳቤ ተጻፈ ከተባለበት በኋላ ነው ሁለቱ መሪዎች ተገናኝተው አቅጣጫ የሰጡበት። ስለዚህ ኦቨርራይድ የሚያደርገው የሁለቱ መሪዎች ጋራ አቅጣጫ የሰጡበት ጉዳይ እንጂ ከዚያ በፊት የተደረጉ ነገሮች አይሆንም ማለት ነው።
በነገራችን ላይ የዓለም ባንክ ቃል አቀባይ ለቪኦኤ በሰጠው መልስ ተጠይቆ ነበረ፣ ሶስቱም ሀገሮች ኢትዮጵያ፣ ግብፅና ሱዳን ሙሉ በሙሉ አሉበት ይሳተፋሉ በሚል እምነት የባንኩ ፕሬዚደንት ማልፓስ ግብዣውን መቀበላቸውን የሚናገር ዘገባ አለና ምናልባት የዓለም ባንክስ እናንተን አግኝቷችሁ አነጋግሯችሁ ነበረ?
ከዓለም ባንክ ጋር በተለያዩ ነገሮች በጋራ የምንሰራቸው ነገሮች አሉ። በዚህም አኳያ በእነዚህ በህዳሴ ግድብ ጉዳይ በተለያዩ ጊዜዎች ብሪፊንጎች አሉ። ስቴት ዲፓርትመንትም አልፎ አልፎ እንገናኛለን በዚህ ጉዳይ። ነገር ግን ይህንን ሶስተኛ ወገን ያደራደር የሚል ነገር ሪሊ ስምምነት የደረሰበት ነገር ኢትዮጵያ እዛ ደረጃም የሚደርስ ነገር አለ ብላ አታምንም እስካሁን። ስለዚህ ይሹ የሚፈታው የቴክኒክ ጉዳይ ነው። ይህ የድርድር ሳይሆን ሳይንቲስቶች ከየሀገሩ አምስት ሳይንቲስቶች አንድ ላይ መጥተው ግድቡ እንዴት ይሞላ የበታችኛ ሀገሮች ላይ ጉልህ ተጽዕኖ አሳድረን የሚለውን አግኝተውታል። አሁን ያሉት ልዩነቶች የሎንግ ተርም ኦፕሬሽን እና በሙሌት ጊዜ ያሉ የውሃ አለቃቀቅ ላይ ያሉ ኤክስትሪም የሆኑ ሲናሪዎች አሉ። ለምሳሌ ድርቅ ቢሆን ወይም ደግሞ ኤክስትሪም ፍለድ ቢሆን የሚሉ ነገሮች ላይ
መጥፎ የተፈጥሮ ሁኔታዎች
ቁጥሮች የተፈጠሩ ልዩነቶች ናቸው። እነሱ በቴክኒክ ነው እንጂ የሚታዩት በፖለቲካ መፍትሄ ያመጣላቸው።
ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ሲናገሩ ችግራችን ግብጽ ሳትሆን ግድቡን በወቅቱ አለመጨረሳችን ነው ብለው ነበረ። ምንድን ነው ምክንያቱ ግድቡ በወቅቱ ያላለቀበት? አንደኛው በምን ሁኔታ ላይ ይገኛል አሁን? ህዳሴ ግድብ ምን ደረጃ ላይ ነው ያለው?
በወቅቱ ያልጨረስንበት ምክንያት የብረት ስራዎች እና የተርባይን ተከላ ስራዎች በወቅቱ በፍጥነት ያለመጠናቀቃቸው የግድቡ አጠቃላይ ማጠናቀቂያ ጊዜ ድሌ እንዲሆን ሆኗል።
እንዲዘገይ ተደርጓል።
ችግር ነው የውስጥ እንዲዘገይ ያደረገው በዛ በፊት በተያዘው ስኬጁል ግንባታው ተሰርቶ አለማለቁ ነው። የብረት ስራና የተርባይን ተከላ፣ የጀነሬተሮች ተከላ።
ያ ችግር ከየት መጣ? ክቡር ሚኒስትር
ምክንያቱ ያው የኮምፒውተር በወቅቱ የነበረው ኮንትራክተር ኢንኮምፒተንስ ነው።
ብቃት አልነበረውም።
ያንን በማስተካከል
ብቃት አልነበረውም ነው የሚሉኝ። ኮንትራክተሩ ብቃት አልነበረውም ነው የሚሉኝ።
ብቃት አልነበረውም።
እና መጀመሪያ ያ ኮንትራክተር ወደ ስምምነት ሲገባ አልተገመገመም ነበር? እነዚህ ሁኔታዎች ላይ ያለው የብቃት ደረጃ
አንዳንድ ጊዜ እንደ አገር የምትወስነው ውሳኔ አለ። የሀገር ካፓሲቲ ለማሳደግ ወይም በሌሎች ምክንያቶች የሴኪሪቲ ሊሆን ይችላል፣ ወይም ደግሞ የአገር ካምፓኒዎች እንዲያድጉ ከመልካም አሳበብ ሊሆን ይችላል። አንደኛ ጉዳዮች ይኖራሉ።
ስለዚህ የፖለቲካ ውሳኔ ነበር ማለት ነው የተወሰነው ያ ኩባንያ?
ተገቢ የሆነ ቴክኒካል ኢቫሉዌሽን አልተደረገ። በተለይ እነኝህን ሁለት ኮምፖነንቶች ለመስራት የተቀጠረው ካምፓኒ ተገቢ ብቃት አለው ወይ፣ ተገቢ ኤክስፒሪየንስ አለው ወይ የሚለውን ነገር በደንብ ያልታየ በመሆኑ ትንሽ አጓቶታል የግድቡን ኮምፕሊሽን ታ
ለመሆኑ።
በአሁኑ ጊዜ ግን እነኛ ሁሉ ተገምግሞ ማስተካከያ በሁለተኛው ጥያቄ ላይ ማስተካከያዎች ተደርገው የግድቡ ግንባታ በአሁኑ ጊዜ በጣም በተገቢ ፍጥነት እየተካሄደ ነው ማለት ነው። አጠቃላይ የኤሌክትሮ ሜካኒካል ስራ።
ለመሆኑ ክቡር ሚኒስትር፣ ያ የፖለቲካ ውሳኔ በሀገሪቱ ላይ በገንዘብ ደረጃም ሲታይ በሌላ በስነ ልቦናም ደረጃ ሲታይ ምንድን ነው ያደረሰው ጉዳት? እንዴት ነው የሚተመነው? ማንስ ነው ተጠያቂው?
አይ ስለ እንግዲህ ኮሌክቲቭ አካውንታብሊቲ የሁሉም የፖለቲካ አመራሩም በቴክኒክም ዙሪያ አለ።
የጋራ ተጠያቂነት
ቀደም ሲል ከአመት ተኩል የጋራ ተጠያቂነትና ይቅርታዎችን ጠይቋል ህዝቡን። የፖለቲካ ዲሲሽኖች አንዳንድ ጊዜ ፕሮፌሽናል የሆኑ የቴክኒካል ኢሹዎችን ኦቨርራይድ አድርገው የሚሄዱበት አለ። ያ እንዳይደገም ግን በአሁኑ ጊዜ ብርቱ ጥረት እየተደረገ ነው። ሙያን የሚጠይቁ ነገሮች ለሙያተኞች ትቶ ትክክለኛ የሆነ የመንግስትና እውቀት ባለው አካል እየተገመገመ እንዲሄድ በአግባቡ እየተሰራ ነው። እሱ እንግዲህ በዛ መልክ ብናየው
በስነ ልቦና እና በሌሎች ጉዳዮች ተያያዥ ጉዳዮች ከዲፕሎማሲው ጋር የተያያዙ ጉዳዮች ላይ ያደረሰው ጫና መቼም ግልጽ ነው። በቀድገ ነው እና
ይሄ ጫና በተወሰነ መልኩ ፈጥሮ አልፏል። ግን አሁን ጉዳዩ ሪሰቨር ተደርጎ ጥሩ መስመር መያዙ የህዝብ ወጪዎች እና ስራው ሂደት ምን ያህል እየፈጠነ እንደሆነ ጋዜጠኞችም እየሄዱ ይመለከታሉ። ፕሮግሬስን ቫሌት ያደርጋሉ። ፐብሊክ ቦዲም ማንኛውም ሄዶ ይመለከታል። ጥብቅ ክትትልም እየተደረገበት ያለ ሁኔታ ነው። ያው እንደ ሀገር ትምህርት የተወሰደበት ነው። ትምህርቱ ትንሽ ኤክስፔንሲቭ ቢሆንም የተወሰነ
ዋጋ ያስወጣ ማለት ነው።
ልምድና ትምህርት ተወስዶበታል። ተመሳሳይ ነገሮች በእነዚህ ሜጋ ፕሮጀክቶች ዙሪያ የሚሰሩ ነገሮች ስህተት እንዳይኖርባቸው ማስተካከያዎች እየተደረጉ ነው ማለት ነው።
ህዳሴ ግድብ መቼ ነበረ ሙሉ በሙሉ ተጠናቆ ወደ አገልግሎት መግባት የነበረበት? አሁንስ በተያያዘው ሁኔታ መቼ ይጠናቀቃል? በአዲሱ እቅዳቸው
በአዲሱ እቅድ በ2013 አካባቢ ሁለት ተርባይኖች ለመንጨት ይጀምራሉ። በ2015 ደግሞ ሁሉም ተርባይኖች ሙሉ በሙሉ ተጠናቀው የሙሊትም ስርዓት እየተካሄደ ኢነርጂውን እየመነጨ የሚሄድበት ሁኔታ ነው የሚኖረው ማለት ነው። ከዚህ 2015 ስንደርስ የስራው ሙሉ በሙሉ መጠናቀቅ የሚደርስበት ደረጃ ነው። ቀደም ሲል ከነበረው አኳያ መቼ ይጠናቀቃል ተብሎ የታቀደው የተለያዩ ጊዜያት ተቀምጠዋል። የመጀመሪያው በሰባት አመት ተብሎ የነበረው 2017 በፈረንጆች አቆጣጠር ታስቦ የነበረው
ከሁለት አመት በፊት
አሁን ቅድም ከጠቀስኩት ከሁለት አመት በፊት ቢሆንም ለ900 ቀናት ግን ድሌ ያደረገን ሌላ ጉዳይ ነበር። በተለይ
መሰረቱ
የአባይ ጎርጅ በሚቆፈርበት ጊዜ አልሞስት 3 አመት የሚሆን ያህል በሚቆፈርበት ጊዜ ትልቅ ድሌ ያመጣ ጉዳይ ነበር። ፋውንዴሽኑ መሰረቱ የበለጠ ጥልቀት ባለው ሌቭል እንዲቆፈር የነበረው የአፈር ዲፖዚት አስገድዶት ነበር በቂ የሆነ ፋውንዴሽን እስኪደረስ እና አንዱ የድሌ ምክንያትም እሱ ነው። ከሌላ አኳያ ደግሞ ቅድም ያልኩ የቴክኒካል ጉዳዮች ግድቡ በኮንክሪት ወደ ላይ ከወጣ በኋላ የህብረቱ ስራ በመዘግየቱ ምክንያት ቶሎ ሊጠናቀቅ አልቻለም።
በመቶኛ ሂሳብ እስካሁን ምን ተጠናቋል? ክቡር ሚኒስትር፣
በ68.5% ያህል ስራው ተጠናቋል። ለምሳሌ የ5.1 ኪሎ ሜትር ርዝመትና የ50 ሜትር ከፍታ ያለው የሳድል ዳም ወይም ኮርቻ ግድብ የሚባለው እሱ ሙሉ በሙሉ ተጠናቋል ማለት ይቻላል። የውሃ ማስተንፈሻው አካልም የኮንክሪት ስራ ሙሉ በሙሉ ተጠናቋል። ብረት መዝጊያዎቹን የመትከል የሚቀረው ዋናው ግድብ መሀል ላይ ወደ ጀኔሬተር ተርባይን ሀውስን ወስዶና ጀኔሬተር ጋር የሚያገናኘው የብረት ስራዎች በአሁኑ ጊዜ እየተሰሩ ነው እና በአብዛኛው የኮንክሪት ስራው ትልቅ ደረጃ ነው ያለው። 84% ላይ ነው የኮንክሪት ስራው ሲቪል ስትራክቸሩ ነው በኋላ ያለው። ግን እሱን ኮምፐንሴት ለማድረግ በሰሆነ ጊዜ ለማድረስ በርካታ ኮንትራክተሮችን ነው ሰብ ኮንትራት ያደረግ ነው። ለምሳሌ ለብረት ስራው የአሸንዳዎቹን የሚሰራ እና በሮችን የሚገጥም ሁለት ኮንትራክተሮች፣ ተርባይኖችን የሚተክሉ ደግሞ እንደዚሁ ሌሎች ሁለት ማኑፋክቸረሮች የራሳቸውን ተርባይኖች የሚተክሉ በማድረግ የስዊችያርዱንም ደግሞ እንደዚሁ ብቃት ያለው አንድ የቻይና ካምፓኒ በመቅጠር እየተሰራ ነው ማለት ነው። የኮንክሪት ስራውና የአማካሪ ድርጅቱ ቀድሞ የነበሩት የሳሌኒና የአውሮፓያኖች አማካሪዎች ናቸው ያሉ።
እንግዲህ ልክ አንድ አመት ነው አሁን ካለንበት ጊዜ ጀምሮ የመጀመሪያው ምዕራፍ አገልግሎት መስጠት የሚጀምረው እንደገለጹልኝ፣ እና ምን ያህል የኤሌክትሪክ ኃይል ያመነጫል የዛሬ አመት ህዳሴ?
እሱ የሚያመነጫው ሬትድ ካፓሲቲ የምንለው አለ። በከፍተኛ ደረጃ ሊያመነጭ የሚችለው የሁለቱ ድምር እያንዳንዳቸው 375-750 ሜጋዋት ነው። ያንን ያህል ማመንጨት የሚችሉት የውሃው መጠን በሪዘርቫር ውስጥ ከፍተኛ ደረጃ ላይ ሲደርስ፣ ነገር ግን ማመንጨት ሲጀምሩ ያን ያህል ውሃ መያዝ ስለማይቻል የሙሊት ጊዜ ይችላለ እስከ ከአራት እስከ ሰባት አመት የሚወስድ በዚያ ጊዜ ነው ማክሲመም የሚደርሱት። ሲጀምሩ ቢያንስ ሁለቱ አንድ ላይ 200 ሜጋዋት ማመንጨት ይጀምራሉ ማለት ነው።
ክቡር ሚኒስትር፣ በቅርቡ እርስዎ በሰጡት ማብራሪያ የተርባይን ቅነሳ ስምምነት እንደተደረገ ገልጸው ነበር። ምን ማለት ነው? ለብዙ ሰው ግልጽ አይደለም። ይሄ በድርድሩ ውስጥ እጅ መስጠት አይደለም እንዴ?
ኧረ በፍጹም ከድርድር ጋር ምንም አያገናኝ። ይሄ የዛሬ አመት ማስተካከያ በምናደርግበት ጊዜ አጠቃላይ የኤሌክትሮሜካኒካል ስራውን ማስተካከያ በምናደርግበት ጊዜ የተርባይን ቁጥር ብዙ ሰው የሚሳሳተው ኢነርጂ ማለት ሜጋዋት ይመስለዋል። ሜጋዋት ሲምፕሊ ያስቀመጥካቸው ተርባይኖች ውሃ ቢኖር በቂ ውሃ ቢኖር ምን ያህል በአንድ ጊዜ ማመንጨት ይችላሉ የሚለውን ነው። አንድ ግድብ ላይ ግን የተሰራ ኢንፍራስትራክቸር ማመንጨት የሚችለው የሚተመነው በግድብ ውስጥ በተያዘው ውሃ መጠን ነው። በአማካይ 49 ቢሊዮን ኪዩቢክ ሜትር ውሃ ይጠራቀማል። ያንን ውሃ በአስር ተርባይንም አመንጨው በ14ም አድርገው በ16ም የሚሰጥህ ውጤት እዛ ውስጥ በተጠራቀመው ውሃ ልክ ነው። ይህ የተደረገው ቀድሞ በ16 ተርባይን በሚሰራበት ጊዜ የነበረው ኤፊሽንሲ 28% ነው፣ 28.2%። ነገር ግን ይህ ተርባይን ማለት ከአመት ውስጥ 28% ዘካን ብቻ ነው ኃይል የሚያመነጨው ማለት ነው። ምክንያቱም ያንን የሚወስነው ሪዘርቫር ውስጥ ያለው የውሃ ቮሊዩም ሊሸጥ የሚችለው ኤነርጂ በዛ ከፍታ በአማካይ ከፍታው 15692 ጊጋዋት አወር የምንለው ነው። ያንን ኤነርጂ አነስ ባሉ ተርባይኖች ለረጅም ጊዜ በበለጠ ኤፊሽንሲ ማሰራት ይቻላል። ወይም ደግሞ ብዙ ተርባይኖች ተቀምጠው ባነሰ ኢነርጂ ባነሰ ኤፊሽንሲ ማሰራት ይቻላል። ስለዚህ ያደረግነው ገና ትዕዛዝ ያልተሰጠባቸው 3 ተርባይኖች እንዲቀነሱ ነው ያደረግነው። ያም ማለት ምንድን ነው? ኢነርጂው 1 ኪሎዋት አወርም ሳይቀንስ ተመሳሳይ ኢነርጂ የማግኘት ከዛውም የኤፊሽንሲያቸውን ከ28.2 ወደ 34.8 ወይም ወደ 35% ገደማ ከፍ የማድረግ አጀስትመንት ልሰራ ነው። ይህ ደግሞ የነበሩትን አንዳንድ አላስፈላጊ ነገሮች የማስተካከያ ሂደት ስንሰራ እየሰራ ነው ጉዳይ ነው ማለት ነው። በአጠቃላይ ይህንን በደንብ ለማስረዳት በአማካይ ኢትዮጵያ ውስጥ ያሉት አሁን በእጃችን ያሉት ኢነርጂ ሲስተም ወደ 40% የሚደርስ ነው ኤፊሽንሲ ያላቸው ተርባይኖቹ በአመት ውስጥ 40% ያህል ጊዜ ስራ ላይ ናቸው ማለት ነው። ሌሎች ሀገሮች ምሳሌ ብንወስድ ብራዚል ብንወስድ 60 እንደዚህ የሃይድሮ ፓወር መሰረት ያላቸው እንደ ኖርዌይ የመሳሰሉትን ስንወስድ በአማካይ ወደ 50-60% ነው የሚያሰሯቸው። እኛ ሀገር ደግሞ ይህንን ኤፊሽንሲ ከፍ በማድረግ ብዙ ተርባይን ወይም ደግሞ ብዙ ካፒታልም ጭምር ከማባከል ማስተካከያ አድርገናል ማለት ነው።
ለመሆኑ ህዳሴ ግድብ ከተጀመረ አንስቶ መሰረቱ መጣል ከተጀመረ አንስቶ ወይም ከጥናቱ ጀምሮ እስካሁን ድረስ ምን ያህል ወጥቷል? መቼስ ባለፉት ዓመታት የግሽበቱም ሁኔታ አለ፣ የዋጋም መለዋወጥ አለ በዓለም አቀፍ ደረጃም እና የመጠናቀቂያ ዋጋውስ ለውጥ ይኖረዋል? ምን ያህል ይሆናል ሲያልቅ ህዳሴ?
እንግዲህ አሁን ሲጀመር ወደ 80 ቢሊዮን ታስቦ ነበር። እስካሁን ብር ያህል ወጥቷል።
ስንት ቢሊዮን ወጥቷል?
100 ቢሊዮን ገደማ ደርሷል። 100 ቢሊዮን እና እስኪጠናቀቅ አጠቃላይ ስራውን እስክናጠናቀቅ አሁን ባለ ኢስቲሜሽን ወደ 130 ቢሊዮን ብር ገደማ ነው። ይሄ ማለት ሞር ኦር ሌስ መጀመሪያ ከታሰበው በሀርድ ከረንሲ ስታስበው በዶላር ስታስበው ብዙም ክፍተት ስላለው ብዙ ለውጥ የለውም እና ያለው ሁኔታ ነው።
ሌላው ጥያቄ በቅርቡ ዶክተር አብይ ለፓርላማው ንግግር ሲያደርጉ ከጦርነት ጋር የተያያዘን ነገር አስመልክቶ ብለውታል ሰጥተውታል በተባለ አስተያየት ላይ የግብጽ የውጭ ጉዳይ ሚኒስቴር ትንሽ ጠንከር ያለ መግለጫ አውጥቶ ነበር ባለፈው ሳምንት። ተቀባይነት የሌለው አባባል ነው፣ በጣም አስደንግጦናል የሚሉና የመሳሰሉ ቃላት ያሉበት መግለጫ ነበርና ያወጣው። ይሄ ሁኔታ ይሄ ንግግር እንዴት ሊከሰት ቻለ? ጠቅላይ ሚኒስትሩስ ምንድን ነው ያሉት? በቅርብ ተከታትለውት ከሆነ የግብጽንስ ስሜት እንዴት ነው የሚያዩት? የሰጣችሁትስ መልስ አለ ወይ ለዚህ?
ምላሽም አልሰጠንም። የእኛ ጠቅላይ ሚኒስትር ያሉት የሚመለከተው ኮሚትመንቱን ነው። ኢትዮጵያ ይህንን ግድብ እንደ አይኗ ብሌን እንደምጠብቀው
ቁርጠኝነቷን ማለት ነው
ግድብ መሆኑን ሁሉም ኢትዮጵያዊ ኮሚትመንት አድርጎ ህፃን አዋቂ ሲላዋቶ በጋራ የሚሰራው መሆኑን ለማስመር ነው እንጂ ጦርነት አለ ለማለት አይደለም። እና ወደ ኤክስትሪም ነገሩ ግን የሚሻብም ከሆነ ለማንኛውም አልቲሜተም ኢትዮጵያ ምንጊዜም ዝግጁ ነች። ይሄ የሰርቫል ጉዳይ ነው። 110 ሚሊዮን ይዞ 33% ብቻ የኤሌክትሪክ ተደራሽነት ይዞ ዓለም ወደ ደረሰበት ደረጃ መድረስ አይቻልም፣ ማደግም አይቻልም። አሁን የምናየው ስራ አጥነት ቁጥርንም መቀነስ አይቻልም። የምናስበውንም ኢንዱስትሪ የመሳሰሉትን ማልማት አይቻልም። ስለዚህ ይሄ ለኢትዮጵያ የሞት የሽረት ጉዳይ ነው። እንዲህ አይነት ኢንፍራስትራክቸሮችን ወደ መጨረሻው ማድረስ ማለት
እርስዎ ጉዳዩ በቀጥታ እንደሚመለከቶት ባለስልጣንም፣ ክቡር ሚኒስትር፣ እንደ ካቢኔውም አባል እንደ መንግስት ሲያዩት የግብፅንም ቀልብ ስነ ልቦና ሲፈትሹ ብዙ ጊዜም ተገናኝታችኋል፣ አውርታችኋል፣ ተወያይታችኋል እና ለመሆኑ የእንደዚያ አይነት ስሜት አዝማሚያ አለ እንዴ በመካከላችሁ በምንም ደረጃ?
ወል እንግዲህ እነሱ የሚከተሉት ኔጎሽሽን ስትራቴጂ አስቸጋሪ ነው። የተለያዩ ነገሮች ከናይል ቤዚን አጠቃላይ የውሃ ክፍፍል፣ የኮምፕሬንሲቭ ፍሬምወርክ አግሪመንት፣ ናይል ቤዚን ኢኒሼቲቭ ከምንላቸው ጉዳዮች፣ አሁን ደግሞ ከህዳሴ ግድባችን ጋር ስናስተያየው የተለያየ አቋም ነው የሚያራምዱት። ብዙ ነገሮችን ኔጎሽት ያደርጉና መጨረሻ ላይ ሳይስማሙ ከውስጥ ወጥተናል፣ ድሮ አድርገናል ብለው ወደ ክስ እና ወደ ማጥላላት ጉዳዩን ይሄዳሉ። ይሄ ግድብ ሃይድሮፓወር ግድብ ነው። ውሃ ኮንሱም አያደርግም። ውሃው ተርባይን መጥቶ ወደታች ያልፋል። በሙሊት ጊዜ በጥንቃቄ እስከተሞላ ድረስ በጉልህ የሚያመጣው ተጽዕኖ የለም። እንደውም በርካታ አድቫንቴጆች ለሱዳን አናይም። በእነሱ በኩል እነሱን ለሚያገናኙት ወደ 1959 አግሪመንት አይነት ያን የሚያመለክቱ ነገሮችን ኢትዮጵያ እንድትቀበል የማድረግ ፍላጎት ነው በድርድሮች ውስጥ የሚያንጸባረቁት። ያ በመሆኑ ደግሞ ተገቢነት የሌለው አግሪመንት ነው። ቀድሞ ነገር ኢትዮጵያ የዛ አካል አይደለችም። ሁለተኛ ለኢትዮጵያ 86% ውሃ እያቀረበች ወይም 77 ቢሊዮን ሜትር ኪዩብ ውሃ እያቀረበች 1 ሜትር ኪዩብ እንኳን ለኢትዮጵያ ድርሻ ይደርሳታል የሚል አግሪመንት አይደለም። ዜሮ አድርጎ የሚነሳ ነው። ስለዚህ ወተራየት የመሳሰሉት ሀሳብን እያቀረቡ ያንን ኢንዳይሬክትሊ እንድንፈርም ያደረገው ተጽዕኖ በቀጥታም ይሁን በአሸማጋይ በኩልም ሄደን ይሁን የሚለው ማንም ኢትዮጵያ ሊቀበለው የማይችል የኢትዮጵያን የመልማት የዛሬውንም ኦልሬዲ የለማውንም የዛሬውንም ወደፊትንም የሚያጨናግፍና ሪኮግናይዝ የማያደርግ ስለሆነ በዛ አቅጣጫ የሚኖር ስምምነት አይኖርም። ስለዚህ ኢኩተብል በሆነ ለሁላችንም ለጋራ ጥቅም ዊን ዊን በሆነ መንገድ የምንጠቀምበትን መንገድ በጋራ ማየት ነው እንጂ አንዱ ተጠቃሚ አንዱ አመንጪ ሌላው ተጠቃሚ ምንም ውሃ ኮንትሪቢሽን ያደርግ የሚኖርበት ዘመን ያለፈ ይመስለኛል። ስለዚህ በዛ መሰረት ነው እየተደራደር ያለን።
ይሄ እንግዲህ አሁን እርስዎ የገለጹትም ጠቅላይ ሚኒስትሩ የሚናገሩትም ሀሳብ ነው፣ የብዙ ሰውም ምኞት ነው። ነገር ግን በግብጽ በኩል ኃይልን እንደ አማራጭ የማየት አዝማሚያ ወይም በኢትዮጵያም በኩል ቢሆን እንደዛ አይነት አዝማሚያ አለ እንዴ?
ኃይልን እንደ አማራጭ እንጠቀማለን ብለው ዲስክሎዝ ያደረጉት ነገር የለም። ችግር ሲናሪዮ ከዚህ በፊት የነበረው ከአልሲሲ በፊት የነበረው ካቢኔ በጋራ በቪዲዮ ካየነው ውጪ በግልጽ የሚታወቅ ነገር የለም። ስለዚህ ለማንኛውም ኢቨንቹዋሊቲ የራስን ሀገር መከላከል መጠበቅ አስፈላጊ ነው ብለን ብርቶ ይሻላል።
በቅርቡ ኢትዮጵያና እስራኤል ህዳሴ ግድብ ላይ የሚሳይል መከላከያ ሽፋን ወይም ከለላ ስምምነት መፈራረማቸው በመገናኛ ብዙሃን ተዘግቦ ነበረ። ይህንን ስምምነት ደግሞ ካይሮ መቃወሟም እንደዚሁ ተነግሮ ነበረ። ስለዚህ ጉዳይ የሚነግሩን አለ?
ሪሊ አብና ወዲያኔም ገና መስማቴ ነው እንዲሆነ ስምምነት ከአንተ እየሰማሁ ነው።
እስቲ በአጭሩ ስለ ዋሽንግተን ቆይታ ወይ ንገሩኝ። መቼም ዛሬ ነው ትናንት ነው የተመለሱት? ሰሞኑን ዋሽንግተን ላይ ቆይተዋልና ምን ነበረ ተልእኮ የዋሽንግተኑ ጉዞ?
ምንም ሜጀር ጉዳይ አይደለም። በተለያየ ጊዜ የወርልድ ባንክ ኢምፒአይኤስ ስብሰባዎች አሉ። በእነሱ ማርጅን ላይ ትልቅ ቲም እዛ በሚኖርበት ጊዜ የተለያዩ ምክክሮችንና ሀሳቦችን እንለዋወጣለን ከወርልድ ባንክ ፕሬዚዳንትም ጋር። እንደዚሁ ቀደም ብሎም ለወርልድ ባንክ ቲም ስለ ህዳሴ ግድብ ትራንስፓረንት የሆነ መግለጫ እንሰጣለን። ተመሳሳይ መግለጫ ነው ሰጥቼ የተመለስኩት እና አቶር ሌቭንስ ኢንተርናሽናል ኮሚኒቲ ኮንፊውዝድ እንዳይሆን ከአንዳንድ ሚዲያዎች የሚሰራጩትን ወይም ደግሞ ከአንዳንድ ፖዚሽኖች የሚነሱትን አግባብ ያለው ነገሮች እውነታውን ማስረዳት ስለሚያስፈልግ ኢምፖርታንት መልቲላተራል እና ባይላተራል የሆነ ኦርጋናይዜሽኖች ጋር እየቀረብን እንደዚህ አይነት ዲስከሽኖች ምክክሮች እናደርጋለን እና ያንኑ ያደረግነው።
ኢትዮጵያ ይህንን ግድብ የምትገነባው በራሷ ሀብት በራሷ አንጡራ መዋጮ መሆኑ ተነግሯል። ከመነሻው አንስቶ የዓለም ባንክም ሆነ ሌሎች ዓለም አቀፍ አበዳሪዎች ብዙ ፈቃደኝነት አላሳዩም ለኢትዮጵያ ብድር ለመስጠት ህዳሴ ግድብን በሚመለከት። ከኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ጋር የጀመርኩት ውይይት ይቀጥላል በነገው ምሽት። ክቡራትና ክቡራን አድማጮች አመሰግናለሁ ዶክተር ስለሽን ለዛሬው። እስከ ማጠቃለያው ከለስላሳ ሙዚቃ ጋር ልተዋችሁ።
አሁን የማጠቃለያ ዜናዎቹን አሰማለሁ። የዓለም ቁጥር አንድ አሸባሪና የዋነኛው ጽንፈኛ ቡድን መሪ ተገደለ። የዩናይትድ ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ ባካሄደው ወታደራዊ ኦፕሬሽን ራሱን እስላማዊ መንግስት እያለ በሚጠራው አሸባሪ ቡድን መሪ አቡበከር አልባግዳዲ በማስወገድ ከፍተኛ ብቃት የታየበት ዘመቻ አጠናቀቀ ሲሉ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ለአሜሪካ ሕዝብ በቴሌቪዥን ባሰሙት ንግግር አስታወቁ። ትናንት ምሽት አሜሪካ የዓለማችንን ቁጥር አንድ የአሸባሪዎች መሪ ለፍርድ አቀረበች። አቡበከር አልባግዳዲ ተገደለ። በዓለም የመጨረሻው ጨካኝና አሰቃቂ የሽብር ምግባሩ የታወቀው አይሲስ መስራችና መሪ ነበር ያሉት ፕሬዚዳንት ትራምፕ አሜሪካ በሕይወት እጁን ለመያዝ አሊያም ለመግደል ለበርካታ ዓመታት ስታድነው የቆየችው ባግዳዲ በደህንነት አደጋ ደቃኝነታቸው አስተዳደሪ ከሚፈልጋቸው ግለሰቦች ዋናውና ግንባር ቀደሙ ነበር። የአሜሪካ ልዩ ወታደራዊ ኦፕሬሽን ኃይሎች ትላንት ሌሊት በሰሜን ምዕራብ ሶሪያ ቆራጥነት የተመላና እጅግ አደገኛ ነገር ግን ብቃት የታየበት ወታደራዊ ኦፕሬሽን አካሄደው ተልኳቸውን በድል አጠናቀዋል ነበር ያሉት ፕሬዚዳንቱ። ፕሬዚዳንት ትራምፕ አንክለውም አልባግዳዲ የታጠቀውን ፈንጂ በፈነዳበት ወቅት የመሸገበት መተላለፊያ መደርመሱን ገልጠዋል። ባግዳዲ ባፈነዳው ፈንጂ የሶስት ልጆቹንም ሕይወት እንዳጠፋ ትራምፕ ጨምረው ገልጠዋል። የሆንግ ኮንግ ፖሊስ ፍቃድ አልተሰጠውም ያለውን ተቃውሞ ሰልፍ በተነ። ሆንግ ኮንግ ላይ ለሳምንት ያህል ተቃውሞ ድምፅ ያሰሙ የቆዩትን በብዙ ሺዎች የተቆጠሩ አፍቃሪ ዲሞክራሲ ሰልፈኞች ለመበተን ፖሊስ በዛሬው ዕለት አስለቃሽ ጢስ ተጠቅመዋል። በሶማሊያ በጽንፈኛው እስላማዊ ቡድን አልሻባብ ላይ የተነጣጠረ የዩናይትድ ስቴትስ ሰው አልባ አውሮፕላን ጥቃት የዕጣን ለቃሚዎችን መግደሉን የዓይን እማኞች ተናገሩ። የዩናይት ስቴትስ ወታደራዊ ኃይል በሶማሊያ ሰሜን ምዕራብ የፑንትላንድ ግዛት ባካሄደው በዚህ ጥቃት ሁለቱን ሰላማዊ ሰዎች መግደሉን ለአሜሪካ ድምፅ የተናገሩት የአካባቢው አገር ሽማግሌዎችና ከጥቃቱ የተረፉ ወገኖች ናቸው። በኢራቅ በብዙ መቶዎች የተቆጠሩ ሰላማዊ ሰልፈኞች ዛሬም በመንግስታቸው ላይ በጀመሩት ተቃውሞ ቀጥለው ውለዋል። በባግዳዱ የታሂር አደባባይ ወጥተው ባለፈው ሳምንት በጀመረው የተቃውሞ እንቅስቃሴ ከፖሊስ ጋር በተደረገ ግጭት እስካሁን የ60 ሰው ሕይወት መጥፋቱም ተገልጧል። ከዚህ የተገኘ ነው መንግስቱን ሙሉ በሙሉ ለማውረድ ነው ሲሉም ሰልፈኞች ተሰምተዋል። የኢራቅ የሽብር መቆጣጠሪያ መስሪያ ቤት በዛሬው ዕለት ባወጣው መግለጫ እርምጃው መንግስታዊ ጥበቃ ለመስጠት ነው ብለዋል። አድማጮች፣
ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ ከልብ አመሰግናለሁ። ሰላም።
እዚ ሬድዮ ድምፂ ኣሜሪካ እዩ። ሬድዮ ድምፂ ኣሜሪካ ቀዳምን ሰንበትን ብሳተላይት ብናይል ሳት